ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍ ታለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 8 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም። የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ክፍል 8 ዚያን አንግቶ በማግስቱ ዘቦች መጥተው ፈቱትና ወደ እስር ክፍሉ ተመለሰ። ግን በጣም ደክሞት ስለነበር ቀኑን ሙሉ ተኝቶ ዋለ። ማታ ተነስቶ እንደገና መፈክር ያሰማናል ብለን ነበር። ማታም ተኝቶ አደረ። በሁለተኛው ቀን ራሴን አመመኝ ብሎ እዚያው እስር ቤቱ ክሊኒክ ሄደ። በኋላ የክሊኒኩ ኃላፊ ነገሩ ስላላማረው ወደ ጦር ኃይሎች ሆስፒታል ይልከዋል። የጦር ኃይሎች ሆስፒታልም ወደ ማንዌል ሆስፒታል ይልከውና ማንዌል ሆስፒታል ደግሞ ማደንዘዣ ታብሌት አስታቅፎ ይልከዋል። ከዚያ በኋላ ሻምበል ስራው ቀኑን ሙሉ መተኛት ሆነ። አንድ ቀን ተንቀፉ ተነስቶ ሰዓቱን ካየ በኋላ ዘወር ብሎ አጠገቡ ያለውን እስረኛ ስንት ሰዓት ነው ብሎ ሲጠይቀው ምን ነው ሰዓትህ ምን ሆኗል ቢለው የሚሰጡኝ መድኃኒት በጣም ኃይለኛ ስለሆነ ሰዓቴንም አቁሞታል አለው። እነተም በጣም ነበር የደነዘዘው። በመጨረሻ ላይ የተቃዋሚዎቹ ቡድኖች አይለው ነው መሰለኝ ጉዳዩ በፖለቲካ እስረኛነት ሳይሆን በወንጀል እንዲታይ ተብሎ ፍርድ ቤት ከቀረበ በኋላ ከአራተኛ ክፍለ ጦር እስር ቤት ተዘዋውሮ ወደ ከርቸሌ ተልኮ ነበር። ከጥቂት ወራት በኋላ በጋዜጣ ላይ ፍርድ ቤት ቀርቦ የሞት ፍርድ እንደተፈረደበት ማንበባችን ትዝ ይለኛል። ይፈጸምበት ወይም አይፈጸምበት አላውቅም፣ ግን ከማረፋቸው ሰዎች መካከል አንዱ ነበር። የእስረኞች ባህሪ በመግቢያው አካባቢ እንደገለጽኩት የእስር ቤቱ ኑሮ ምንም ምርጫ የሌለውና በግድ አጠጋግቶ የሚያኖር ስለሆነ ምንም አይነቱ ባህሪ በማስመሰልና በመደበቅ ሊኖር የማይቻልበት ደረጃ ላይ ስለሚደርስ የእያንዳንዱ እስረኛ ባህሪ በሌላው ዘንድ የታወቀ ነበር። ሌላው ቀርቶ ማን መጸዳጃ ቤት ገብቶ ቶሎ ቦታ እንደማይለቅ እናውቅ ነበር። ማንኛውም የጭንቅ ጊዜ መቀለድና መጫወት የሚችሉ ዘወትር የሌላውን እስረኛ ሐዘኔታ ለማግኘት ሲሉ አሞኛል የሚሉና እንደምን አደሩ ከሚባሉ ይልቅ ዛሬ በጎ አደሩ ሲሏቸው ደስ የሚላቸው፣ ምንም ነገር ቢተርፋቸው በሌላ ለማካፈል ፈቃደኛ ያልሆኑ ስስታሞችና ከራሳቸው ሳይተርፋቸው ያላቸውን ትንሽ ነገርም ቢሆን ለሌላ የሚያካፍሉት እነማን እንደሆኑ በደንብ እንተዋወቅ ነበር። መቼም በዚች አጭር መጣጥፍ ውስጥ በእስር ቤት አካባቢ ያየሁትን አስገራሚ የሰው ልጅ ጠባይ ሁሉ ዘርዝሮ ለማቅረብ የማይቻል ስለሆነና አብዛኛውንም ደግሞ ስለረሳሁት አንዳንድ ያስታወስኳቸውን የሚያዝናኑ የሚያሳዝኑና የሚያናድዱ የእስረኞችና የጠባቂዎች ባህሪ አለፍ አለፍ ብዬ ላቅርብላችሁ። አስቂኝና አዝናኝ ሁኔታዎች። ለመጀመሪያ ጊዜ ወደ አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንሄድ የተመደብነው አራት ቁጥር እስር ቤት ነበር። መቼም ማንኛውም ሰው አዲስ ቦታ ሲሄድ የሚያደርገው ነገር ቢኖር አካባቢውን ለማወቅ ሙከራ ማድረግ ነው። እዚህ ላይ የሰለጠነው ዓለም ከኛ ዓለም የሚለየው አንድ ቦታ አዲስ ሰው ሲመጣ የመጸዳጃ ቤቱን፣ በእሳት ወቅት መውጫዎቹን በሮች፣ ማን የመጀመሪያ ደረጃ ሕክምና እርዳታ ሰጭ እንደሆነና ሌሎችንም ያሉ ነገሮች ማስተዋወቁ ነው። እንግዲህ እንዲህ አይነቱ ደንብ በሌለበት አካባቢ ያው የመጣው ሰው ነው ብሎ ጠይቆ መረዳት ያለበት። መቼም አዲስ እስር ቤት ሲኬድ በዚያን ዘመን ማለቴ ነው ለመርማሪ መረጃ ከማቅረብ ወደ ኋላ የማይል እስረኛ ጭምር ሊኖር ስለሚችል ዋናው ጥንቃቄ ማ ምን እንደሆነ ለማወቅ መሞከር ነበር። እንደደረስ ሁላችንም በየፊናችን ማ ምን እንደሆነና በምን ምክንያት እንደታሰረ ለማወቅ መጠያየቅ ስንጀምር ፍላጎቱ በአንድ አቅጣጫ ብቻ ማለትም አዲስ በመጣነው በኩል ብቻ ሳይሆን እዚያ የቆዩት እስረኞችም ማን ምን እንደሆነ ለማወቅ ስለሚጓጉ ወዲያው መረጃችንን ተለዋውጠን በየጎራችን መሰባሰብ ቀጠል። መጀመሪያ አራት ቁጥር እስር ቤት ስንገባ ቀልቤን የሳበው አንድ አጠር ብሎ ቀጠን ያለና ጎርናና ድምጽ ያለው የማርጋሪን ቆርቆሮ ግራና ቀኝ ተበስቶ በክር ማንጠልጠያ ተሰብቶለት አንገቱ ላይ አጥልቆ እስር ክፍል ውስጥ የሚዞር ቀላ ያለ እስረኛ ነበር። አራተኛ ክፍለ ጦር እስር ቤት ስንዘዋወር እኔ እንኳ በግሌ ብዙ ችግር አላገጠመኝም ነበር። ምክንያቱም እዚያው እስር ቤትና እዚያው እስር ክፍል አንድ ዘመዴ የሆነ ሰው ታስሮ እንዲያውም በወቅቱ የቤት ኃላፊ ስለነበረ ጥሩ መስተንግዶና በቂ መረጃ ስለ እያንዳንዱ እስረኛ ስለሰጠኝና ስለ እኔም ማንነት ሊያውቁ ለሚገባቸው ሁሉ ስላሳወቀልኝ በቀላሉ ነበር ለመቀላቀል የቻልኩት። ታዲያ ያንን ዘመዴን መጀመሪያ የጠየቅኩት ጥያቄ ቢኖር ይሄ ሰውዬ ማን ነው? ለምንድነስ ነው አንገቱ ላይ በሲባጎ የማርጋሪን ቆርቆሮ ያንጠለጠለው ብዬ ነበር። ታሪኩን ሲነግረኝ ሰውየው በወቅቱ ብስራተ ወንጌል ይባል የነበረው የሚስዮናውያን ሬዲዮ ጣቢያ የዜና አንባቢ ሲሆን 1969 ዓ.ም መጀመሪያ አካባቢ በወቅቱ ተቀዳሚ ምክትል ሊቀመንበር ተብሎ ይጠራ በነበረው በሻለቃ መንግስቱ ኃይለ ማርያም ላይ ለመግደል ሙከራ በተደረገበት ወቅት ዜና ሲያነብ ደርግ ከሚፈልገው አይነት አቀራረብ ወጣ ብሎ አንብቦ ነው አለኝ። እንዴት ብለው የኢትዮጵያ ሬዲዮ ጣቢያ በጓድ ሻለቃ መንግስቱ ኃይለ ማርያም የጊዜያዊ ወታደራዊ አስተዳደር ደርግ ተቀዳሚ ምክትል ሊቀመንበር ላይ የመግደል ሙከራ ተደረገባቸው ብሎ አጋኖና ሙሉ ስልጣናቸውን ዘርዝሮ ዜናውን ሲያቀርብ ይሄ አንባቢ ግን በተቀዳሚ ምክትል ሊቀመንበሩ ላይ የመግደል ሙከራ ተደረገባቸው ተባለ ብሎ በማቅረቡ በተለይ ተባለ የሚለው ቃል ነገሩ እውነት እንዳልሆነ አድርጎ ማቅረብ ነው በማለት የደርጉን ሹማምንት አስቆጥቶ እንደሆነ ነገረኝ። ቆርቆሮውን አንገቱ ላይ ለምን እንዳጠለቀ ስጠይቀው ሰውየው በጣም ሲጋራ አጫሽ ሲሆን በዚያ ላይ ዝንጉ ስለሆነ ሲጋራውን የሚተረኩሰውና ቁራጩን የሚጥለው በየቦታው ስለሆነ በዚህ ሁኔታ ከቀጠለ አንድ ቀን አንዳችን ፍራሽ ላይ ቁራጩን ወርውሮ በእሳት ያጋየናል ተብሎ ስለተፈራ እስር ክፍል ውስጥ የሚገኘው እስረኛ በሙሉ በአንድ ድምፅ አንድ የማርጋሪን ቆርቆሮ አንገቱ ላይ በማንጠልጠያ አጥልቆ እዚያው ላይ እንዲተረኩስ በስብሰባ ስለወሰነበት ነው ብሎ አጫወተኝ። በጣም የገረመኝ ነገር ታዲያ ራሱ ሰውየውም ውሳኔውን ተቀብሎ አንገቱ ላይ ቆርቆሮ አንግቶ መዞሩ ነበር። ይኸው እስረኛ ከብዙ ጊዜ የሥራ ልምዱ ያካበተው ጥሩ የዜና ማንበብ ችሎታ ስለነበረውና ድምፁም ለማንበብ በጣም ተስማሚ ስለነበር በእስር ክፍላችን እስረኛው ካዋጣው ገንዘብ እየተቀነሰ በደም በቀን አንድ ጊዜ የሚመጣልንን አዲስ ዘመን ጋዜጣ ለቤቱ በሙሉ እንዲያነብ ይደረግ ነበር። ታዲያ ሰውየው ቀልደኛና ጨዋታ አዋቂም ስለነበረ አንድ ጊዜ እስረኛውን እንዴት ጉድ እንዳደረገው ትዝ ይለኛል። እንደተለመደው ጋዜጣችን መጥቶ ከምሳ በኋላ እስረኛ ሁሉ የዕለቱን ዜና ለመስማት ግማሹ መኝታው ላይ ጋደም ብሎ፣ አንዳንዱ የተገኘው ብርኩማ ቢጤ መቀመጫ ላይ ቁጭ ቁጭ ብሎ ዜናው መነበብ ይጀምራል። በተለይ ጋደም ብሎ አይን ጨፈን አድርጎ የሚሰሙት ከሆነ ልክ እውጭ ሆኖ ሬዲዮ የሚያዳምጡ ስለሚመስል ብዙ እስረኛ በዚያ መልክ ማዳመጥ ይወዳል። መቼም ያኔ ወቅቱ ደርግ ገና አፍላ የነበረበትና ብዙ አዳዲስ ደንቦች፣ ህጎችና መመሪያዎች የሚተላለፉበት ዘመን ስለነበር የጋዜጣው አምድ ሁሉ ዛሬ የጊዜያዊ ወታደራዊ አስተዳደር ደርግ እንዲህ አይነት ኮሚቴ አቋቋመ፣ ይህንን ጉዳይ የሚያጠና ኮሚቴ ተዋቀረ በሚል የተሞላ ስለነበረ ያ አንባቢው እስረኛ ጓደኛችን ሲያነብ ቆይቶ ወደ መጨረሻው አካባቢ በመጨረሻም በዛሬው ዕለት የጊዜያዊ ወታደራዊ አስተዳደር ደርግ የተወያየበት ነጥብ ብዙ ንጹሃን ግለሰቦች በቂም በበቀል ፍትሃዊ ባልሆነ መንገድና አንዳንድ ጊዜም በስህተት ያላግባብ ታስረው እንደሚገኙና የዚህ አይነቱ ተግባርም የወታደራዊ አስተዳደር ደርግ ለሚያራምደው ስር ነቀል ለውጥ እንቅፋት ከመሆኑ ባሻገር አገሪቱ ባለባት የተማረ የሰው ኃይል እጥረት አንጻር ሲታይ ከጥቅሙ ይልቅ ጉዳቱ ያመዘነ በመሆኑ በእስር ላይ ያሉ ዜጎቻችን ጉዳይ በአስቸኳይ መመልከት ሲሆን ጉዳዩን በአስቸኳይ አጣርቶ በአጭር ጊዜ ውስጥ ለደርጉ ማዕከላዊ ኮሚቴ ውሳኔ የሚያቀርብ ንዑስ ኮሚቴ በጓድ ሻለቃ ተካቱሉ ሰብሳቢነት እንዲቋቋም ተወስኗል የሚል ዜና አነበበና እስረኛው በሙሉ አስደሳቹን ዜና ተቋደሰ። ከዚያ በኋላማ በጠቅላላ የእስረኛው መንፈስ ሁሉ ታደሰና እያንዳንዱ እስረኛ ሲወጣ ምን እንደሚያደርግ ማውጠንጠን ጀመረና የሚቀጥለውን ዜና እንኳ ለማዳመጥ ፍላጎቱ ሁሉ ጠፋ። አንዳንዶቹማ መፈንደቅ ጀመሩና ሌላውን ዜና እንኳ ለማዳመጥ እስረኛውን ሰላም ነሱት፣ ልክ ወዲያውኑ ተፈተው ይወጡ ይመስል። በእስር ቤቱ ደንብ መሰረት የቤቱ ጋዜጣ እንደመጣ በቅድሚያ በጋራ ለቤቱ በአንድ አንባቢ አማካይነት ዋና ዋናዎቹ ዜናዎች ከተነበቡ በኋላ ሌላ ሌላዎቹን እንደ ደብዳቤዎች፣ ማስታወቂያና የሥራ ፋይል የመሳሰሉትን በግሉ ለማንበብ የሚፈልግ ሰው ካለ ጋዜጣውን ከሂሳብ ሹሙ ዘንድ ተውሶ በተለይ ብዙ የጠየቁ ሰዎች ካሉ ወረፋውን ጠብቆ ማንበብ ይችል ነበር። ታዲያ የዚያን ዕለት ጋዜጣውን ደጋግሞ ለማንበብ ወረፋው አይጣል ነበር። በመጀመሪያ እድል ያገኘው ሰው ጋዜጣውን ተውሶ ወስዶ አንድ ጋዜጣ ለማንበብ ከሚያስፈልገው ጊዜ በላይ ሲወስድበት ከሱ ቀጥሎ ያለው ተረኛ መጥቶ ምን ነው ጃል ዜናውን ገልብጠህ እየጻፍክ ነው ወይስ እያነበብክ ብሎ ቀልዶ እንዲሰጠው ሲጠይቀው ተወኝ እባክህን የምፈልገውን ዜና አጥቼው ነው ይለዋል። ያኛው መልሶ ምን አይነት ዜና እንደሚፈልግ ስላገባው ጋዜጠኛ ያገኘውን ዜና ነው እንጂ አንተ የምትፈልገውን ዜና ሊጽፍልህ ነው? ይልቁንስ ቶሎ ጨርስና ስጠኝ ሲለው ያኛው ተናዶ ስለ እስረኞች መፈታት የተጻፈውን ነው እኮ የምልህ ይለዋል። ሁለተኛው እስረኛ ተዝናንቶ እሱማ መጀመሪያው ገጽ ላይ ስለ ደርግ ስብሰባ የሚያወራው ላይ ነው የተጻፈው ሲለው የለም መጀመሪያ ገጽ ላይ ይላል። ሌላውም እስረኛ እንደገና ተዝናንቶ ሰውዬ የጋዜጣ ወሬ አንድ ገጽ ላይ ብቻ ማለቅ አለበት ያለ ማን ነው ብሎ ተቆጭ አብሮ አምጣ ብሎ ተቀብሎ ገልበጥ ገልበጥ ማድረግ ይጀምራል። በቀላሉ ማግኘት ያቅተውና አተኩሮ መመልከት ይጀምራል። የለም ሁለቱም አንድ ላይ ይሆኑና ከመጀመሪያ እስከ መጨረሻ ያነባሉ። ጋዜጣውን ዜና ላይ ያጡታል። ቢጨንቃቸው አልፎ ተርፈው ርዕሰ አንቀጽ ሁሉ ያነባሉ። በቦታውም ስለ እስረኞች የሚያወራ ዜና የለም። ይህ በእንዲህ እንዳለ መቼም የእስር ቤት ወሬ እንደ ሰደድ እሳት ነው የሚጓዘው። ምንም እንኳ አራት ቁጥር እስር ቤት ከሌላ እስር ክፍል ጋር አንድ ጥር አጥር ግቢ ውስጥ ባይሆንም ወዲያው ወሬው እንደተሰማ ለሌሎችም ክፍሎች በአጥር ላይ ተላልፎ ደርግ የእስረኞች ጉዳይ የሚያጣራ ኮሚቴ ማቋቋሙ ተሰምቷል። በመጨረሻ ወሬውን ጋዜጣው ላይ ሲፈልጉ የነበሩት ሁለት ጽኞች ሌሎችንም ጨማምረው ወሬውን ከጋዜጣው ላይ አፈላልገው ያገኙት ይቀሩ ያተን ኮሎኒያ ዜና አንባቢ ያልተጻፈ ዜና አንብቦ እስኛውን በሙሉ የቀለደበት መሆኑን ይተራጠሩና ጋዜጣውን ይዘው ወደ የተኛበት ቦታ ድረስ ሄደው የት ጋ ነው የቀደሙን ወሬ ያነበብከው ቢሉት ግጭም ብሎ እሱ ላይ ነው ብሎ ይከራከራቸዋል። በኋላ ወሬው ተዛመተና ሰው ሲያፋጠጠው ሲያሾፍብን ራሱ ፈጥሮ እንዳነበበው ነገረ። በጣም ያስተነቀይ ነገር ግን አነበብ ያለው ዜና ያልተጻፈ ሲሆን አንድም ማመንታት ወይ የአፍ መያያዝና ከቃሉ እንደሚናገር ሰው መጨነቅ ሳይሳይ ልክ እንደተጻፈ አድርጎ በደም ማቅረቡ ነበር። እጅግ በጣም ብዙዎቻችንን ድርጊቱ አስቆናል። ነገር ግን ጥቂት ሰዎች በተለይ በእድሜ ገፋ ያሉት አሁን ስንት የሚቀለድበት ነገር እያለ የሚቀለድበት ነገር ያጣ ይመስል እንደዚህ አይነት ቀልድ ቀልዶ ያሳቅቀናል ብለው አመረው ለብዙ ጊዜ ተቀይመውታል። ምንም እንኳ በዚህ አድራጎቱ የዜና አንባቢነት ስልጣኑን ባይገፈፍም ሁል ጊዜ ሲያነብ ግን አንድ ሰው በቅርብ ሆኖ እንዲከታተለው ተወስኖበት በዚህ መልኩ እስከተፈታንበት ቀን ድረስ ዜና ሲያነብልን ቆይቷል። ይህ ሰው ከምግቡ ይልቅ ሲጋራውን ነበር በጣም የሚወደው። የምግብ እቃው ሲመጣ ቶሎ ብሎ ዘንቢል ውስጥ እጁን ከቶ ምን ያህል ሲጋራ እንደመጣለት እንጂ ምን አይነት ምግብ እንደመጣለት አይመለከትም ነበር። አንድ ቀን በምን ምክንያት እንደሆነ እንጃ ምግብ ብቻ እንጂ ሲጋራ ሳይመጣለት ይቀራል። ወዲያው ተረኛውን አስር አለቃ አስጠርቶ እኔ ከምግቤ ሲጋራዬ ይበልጥብኛልና ሲጋራው ካልመጣልኝ ምግቤ ይመለስ ብሎ የምግብ እቃውን ከነምግቡ መልሶ ጦሙን አድሯል። ብዙ ጊዜ ጨዋታውና ቀልድ ያዘወትራል። ታዲያ ሲቀልድ በራሱ ጭምር ነው የሚቀልደው። በተለይ ጥሩ ምግብ የመጣለት ቀን ዛሬስ ባለቤቴ ከደርጉ የአስር አለቃ ጋር ነው መሰለኝ ያደረችው ጥሩ ምግብ አዘጋጅታልኛለች ብሎ ይቀልዳል። አንድ ቀን ታዲያ አንድ እስረኛ ምሳ አብሮት እንዲበላ ጋብዞት ምን የመሰለ የዶሮ ወጥ ሲቀርብ በዚያ በለመደ አፉ ምን የመሰለ ዶሮ ወጥ ነው ዛሬስ ሚስት ከደርጉ የመቶ አለቃ ጋር ሳይሆን አይቀርም ያደረችው ሲለው ያኛው ከገበታ ላይ ተነስቶ እገላለሁ ብሎ ይጋበዝና በገላጋይ ብዛት የተጋበዘውን ምሳ ሳይበላ ተለያይተዋል። የሲጋራ ሱስ ነገር ሲነሳ የሚሰማኝ ነገር ቢኖር ሱሱ የቱን ያህል ለመቆጣጠር አዳጋች እንደሆነና ብዙ እስረኞች ይህንን ሱሳቸውን ለማርካት ሲሉ መውረድ ከሚገባቸው ደረጃ በታች ዘቅጠው ወርደው ራሳቸውን ያዋርዱ እንደነበር ነው። እዚያ በእስር ቤት ዓለም ውስጥ ሱስና ክብር ሲጋጩና ሁለቱን ለማጣጣም ሲባል ብዙ ማስመሰሎች ሲፈጸሙ ያየሁት ትዝ ይለኛል። አንድ በማዕረግ ብርጋዴር ጀነራል የነበሩ የሲጋራ ሱሰኛ ከታሰሩ በኋላ ንብረታቸው ሁሉ ጠፍቶ ስለነበር እንደሚፈልጉት ሲጋራ ለማግኘት በጣም ይቸግራቸው ነበር። አንድ በኩል ሱሳቸው ሲጋራ አምጣ አምጣ እያለ ሲጎተጉታቸው፣ በሌላ በኩል ደግሞ ካለው ሰው ላይ እንደ ማንኛውም እስረኛ አስወጋኝ እንዳይሉ ከውጭ ሳሉ የነበራቸው ክብርና ማዕረግ ምን ሲደረግ ብሎ ይቆጣጠራቸዋል። ታዲያ ምን ያደርጉ ይመስላችሁ? ሲጋራ የሚያጨስ የሚቀርቡት ሰው ሲያዩ ቀስ ብለው ጠጋ ብለው እንደማዋራት ይሉና ሲጋራውን ከሰውየው ጋር ሲቀባበሉ እንዳይታዩ የሲጋራ መተርኮሻ የሚያጨሰው ሰው አጠገብ ያስቀምጡና ሲጋራውን መተርኮሻው ላይ እንዲያስቀምጥ ይነግሩትና ትንሽ ራስ ብለው ሄደው ተመልሰው ይመጡና ከመተርኮሻው ላይ አንስተው ማጨስ ይጀምራሉ። የሚፈልጉት ልክ የራሳቸውን ሲጋራ መተኮሻ ላይ ተተው ሄደው ተመልሰው መጥተው እንዳነሱት ለማስመሰል ነው። ግን ሁሉም እስረኛ እንደዚህ እንደሚያደርጉ የሚያውቀው ነገር ስለነበር ማንን ለማሞኘት እንደሚሞክሩ አይገባኝም ነበር። እንዲያውም ብዙ እስረኛ እንደዚያ ሊያደርጉ ሲሉ እየተጠቃቀሰ ያላየውን ሁሉ እየጠራ ተመልከት ጀነራል ሲጋራ በዘዴ ሲወጉ እያለ ይቀልድባቸው የነበረው። ግን የጀነራሉ ዘዴ የተሻለ ይመስለኛል አንዱ የኮማንዲቲ አስተራለቃ ሱሱ አስጨንቆት ካደረገው ጋር ሲነጻጸር ያስተራለቃው ቆመናው ያማረና ሰውነቱን በወታደራዊ ስፖርት የተገነባ ሲሆን ግን ምን ያደርጋል የሲጋራ ሱሰኛ ነበር በተሰቦቹ አስመራ ነዋሪዎች ስለነበሩ እንኳን ሲጋራ የሚያቀርብለት ሊያገኝና ምግቡን እንኳ በአካባቢው በኮንትራት ለእስረኛ ስንቅ የምታቀርብ ሴት ነበረች የምታቀብለው ይሁንና ከዚያችው ከሚያገኛት የምግብ 45 ብር ላይ ለምግቡ 135 ብር ከፍሎ ለሲጋራና ለመጸዳጃ የሚቀረው 110 ብር ያህል ነበር ያቺ ደግሞ ከጥቂት ቀናት በኋላ ስለምታርቅ ሁሉ ጊዜ ከሌሎች ሱሰኞች እየወጋ ነበር የሚኖረው አልፎ አልፎ ተቸግሮ ሲጋራ አስወጋኝ የሚል ሰው እንጂ ትንሽም ተቀባይነት የሚያገኝ እንደዚህ ዘወትር አስወጋኝ የሚል ሱሰኛ ደግሞ አንዴ ይታወቀና ሰው ሁሉ መሸሽ ስለሚጀምር እንደ ልብ የሚያስወጋ አይገኝም ታዲያ አንድ ቀን እንደዚሁ በለሳይ ቀናው ቀኑን ሙሉ ምንም ሳያጨስ ቀርቶ ሲቅነዘነዝና ሲነጫነጭ አንዱ እስረኛ መጸዳጃ ክፍል አካባቢ ግድግዳ ተደግፎ ሲጋራውን ሲልፍ ያየውና ጸዳ ብሎ አስወጋኝ ይለዋል ያንጃውም ለካስ ቀደም ሲል ጀምሯት አስተርፏት የነበረችውን ቁራጭ ሲጋራ ኑሮ በጉጉትና በሰቀቀን የሚያጨሰው እዚያችው ላይ አስወጋኝ የሚል ስለመጣበት ተናዶ ለራሴ ቁራጭ ነው የማጨሰው አላስወጋህም ቢለው የአስተራለቃ ሆዬ ጠጋ ብሎ በቴስታ ግንባሩን ነድሮ ያ ምስኪን እስረኛ ሲወድቅ ምንም ሊረዳው እንኳ ሳይሞክር ከእጁ ላይ የወደቀችውን ሲጋራ ሮጦ አንስቶ እዚያው ቆሞ በሰቀቀን አጭሶ ጨረሳል ሌሎች በአካባቢ የነበሩ ሰዎች ናቸው በቴስታ የተመታውን ባለ ሲጋራ ደጋግፈው አንስተው ወደ ክፍሉ የወሰዱት ይህንን ሳስታውስ ነው ታዲያ ሰው ከቸገረውና ከተጨነቀ ተደብቆ የነበረው የእንስሳ ባህሪው ሊወጣ እንደሚችል የምገነዘበው የሲጋራ ሱሰኞች እንደዚህ ለሱሳቸው ተገዢ ሁነው ራሳቸውን የሚያዋርዱትንና አልፎ አልፎም የእንስሳ ባህሪ የሚያሳዩትን ያህል ደግሞ በአንጻሩ ያሉበትን ሁኔታ ተረድተውና ገምግመው ሲጋራ ማቆሚያ ሰዓት ይሄ ነው ብለው ቁርጥ አድርገው የተዉ አጋጥሞኛል አንድ ከሀያ ዓመታት በላይ የሲጋራ ሱሰኛ የነበረና ዘወትር ምግብና ሲጋራ ሲመጣለት ከምግቡ ይልቅ ሲጋራውን ተቻክሎ በፍቅር አውጥቶ የሚምግን ነው አሁን እስር ቤት ሲጋራ ባይኖር ኖሮ ምን ሆኜ እኖር ነበር እያለ የሲጋራን ጠቃሚነት ሲነዛ የነበረ ጓደኛችን አንድ ቀን እንደተለመደው ምግብ ሲመጣለት እጁን ዘንቢል ውስጥ ዘው አድርጎ ቢፈልግ የለመደው ትላልቅ ሁለት ፓኬት ሲጋራ መሆኑ ይቀርና 10 ሲጋራ ብቻ የምትይዝ አንድ ትንሽ የሲጋራ ፓኬት ብቻ ያገኛል ወዲያው ያላላት ስህተት የተፈጠረ መስሎት ባለቤቱ ሳትሄድ በፊት መልእክቱ እንዲደርሳት ተቻክሎ ተረኛ አስተራለቃውን ያስጠራና የደረሰኝ አንድ ትንሽ ፓኬት ሲጋራ ብቻ ነው እንዴት ነው የላክሽው ይሄን ብቻ ነው ወይ ብለህ አጣራልኝ ብሎ ይጠይቃል እንዲጣራለት የጠየቀው ምናልባት የምግብ ዘንቢሉን ከተፈተሸ በኋላ ለእስረኛው የሚያደርሱት ልጆች መንገድ ላይ ሲጋራውን አውጥተው ወስደውት ይሆናል ብሎ ተጠራጥሮ ነበር ከጥቂት ጊዜ በኋላ የአምሳለቃው ተመለሰና ትክክል ነው አንድ ትንሽ ፓኬት ሲጋራ ብቻ ነው የላኩልህ ዝርዝሩን በቢሮ በኩል በደብዳቤ ጽፌልሃለሁ ብላለች ብሎ መልሱን አደረሰና ሄደ ቤተሰቦች ሄደውና የጻፉት ደብዳቤ በእስር ቤቱ ኃላፊ አማካይነት ተነቦና ትራንስፈር ተደርጎ እስኪመጣልን ድረስ ይኸው እስረኛ በብስጭት ያችኑ የተላከችለትን 10 ሲጋራ በላይ በላዩ ሲያቦን ቆየና ደብዳቤያችን ሲመጣ ተሻምቶ የራሱን ወሰደና በጥሞና ዝርዝር ሁኔታውን ለማወቅ ቁጭ ብሎ ማንበቡን ተያያዘው ባለቤቱ የላከችለት በአማረ ሰንጠረዥ በወር የምታገኘውን ገቢና ዝርዝር ወጪዋን ሲሆን በተለይ የእሱ ሲጋራ ወጪ ከሚያገኙት ገቢ አንጻር ምን ያህሉን እንደሚወስድ የሚያሳይ ሲሆን በዚህ ሁኔታ ከቀጠለ ልጆቹና እሷ የሚበሉት ነገር ያለመኖሩን የሚገልጽ ነበር ደብዳቤውን ሲጨርስ ስቅስቅ ብሎ አልክሶ እንዴት ይህንን ግልጽ ነገር ማየት አቅቶኝ ነው እስካሁን ያስቸገርኳት ብሎ ተጸጽቶ በተላከለት 10 ሲጋራ ላይ ቀርቶት የነበሩትን 14 ሲጋራዎች ከነፓኬቱ ለአንዳጫ ሽፍረኛ ሰጥቶ ከዚያን ቀን ጀምሮ እርግፍ አድርጎ የሚወደውን ሲጋራ ማጨስ አቁሟል ስለዚህ ወዳጃችን ሲጋራ ማቆም ሁላችንንም ያስገረመን ነገር ቢኖር ብዙ ያየናቸው ሲጋራ ጫሾች ማጨስ ከማቆማቸው በፊት ብዙ ዝግጅትና ጉራ መንዛት ከማሳየታቸው በላይ በአብዛኛው በአንድ ጊዜ ከማቆም ይልቅ ያጨሱ የነበረውን ሲጋራ ቁጥር እየቀነሱ አመላቸውን እያባበሉና እያስታመሙ እንጂ እንደዚህ ቆርጠው በአንድ ጊዜ አልነበረም የሚያቆሙት። ለዚያውም ከዘለቀላቸውና ዛሬ በጣም ስለተበሳጨው ያቆምኩትን ሲጋራ ማጨስ ጀመርኩ ብለው ወደ አመላቸው ካልተመለሱ። ድብድብ እስር ቤት ውስጥ በብዛት ባይኖርም አንዳንድ ጊዜ ግን በጭራሽ ከማይጠበቅ ሰው ተሰንዝሮ ሲታይ በጣም ይገርመኝ ነበር። ቀደም ሲል እንደገለጽኩት እስር ቤት ውስጥ ያሉት የመታጠቢያ ቧንቧዎች ከስድስት የማይበልጡ ሲሆኑ እነሱም የሚያገለግሉት ግራና ቀኝ ላሉት ሁለት የእስር ክፍሎች በጋራ ስለሆነ ወደ 80 የሚጠጋ ሰው አምስትና ስድስት ቧንቧዎች ላይ ተራ ጠብቆ መጠቀም ስለሚኖርበት በተለይ ብዙ እስረኛ በሚጠቀምበት ሰዓት ማለትም ጠዋትና ማታ በጣም የተጨናነቀና ወረፋ የበዛበት ይሆን ነበር። ታዲያ የሰው ባህሪ ሆነና አንዳንዱ ራስ ወዳድ እስረኛ ልክ ከቤቱ የግል መታጠቢያ ክፍል ውስጥ ያለ ይመስል ሰው ተደብሮ ተራ ሲጠብቅ ረጅም ሰዓት ወስዶ ሲኳኳል ምንም አይከብደውም ነበር። አንዳንዶቹ በዚህ በመኳኳልና በመቀባባት የታወቁ ስለሆኑ ልክ ካልሆነበትና ምርጫ ካላጣ በስተቀር ብዙ እስረኛ ከነሱ ቀጥሎ ተራ መያዝ አይፈልግም። እነዚህ ሰዎች ምናልባት እስር ቤቱን ኑሮ በቃ ህይወታችን ይኸው ነውና ውጭ ብንሆን እንደምናደርገው ሁሉ በደም መተጣጠብ፣ መለጫጨት፣ መኳኳልና መልበስ አለብን ብለው የወሰኑ ይመስላሉ። በየሳምንቱ ባለፈው ሳምንት ውስጥ ለብሰውት የነበረው ልብስ ወደ ላውንድሪ እንዲገባ ተመልሶ ተልኮ ሌላ 3-4 ሙሉ ልብስ ታጥቦ ተተኩሶ ይቀርብላቸዋል። እዚያ ላይ የጺም መላጫው ሳሙና፣ ሽታቸውን የሚለውጥ ዲዮዶራንት፣ ተላጭተው የሚተባበሱት አፍተር ሼቭ እና የሚረበርቡ ሽቶ ሁሉ ሳይቀር ነበር የሚመጣላቸው። ታዲያ ያንን ሁሉ መቋቋል አድርገው የሚሄዱበት ስለሌለ የሚታዩት ለዚያች የ45 ደቂቃ የረፍት ጊዜ ብቻ ነበር። አንዳንዶቹማ ያው በጸጥታው ምክንያት ከመግባት የሚከለከለው ክራባት ብቻ ይቀርባቸዋል እንጂ ሙሉ ልብሳቸውን ለብሰው አምረውና ተውበው ነው ቀኑን ሙሉ ቁጭ ብለው የሚውሉት። እስር ቤት ውስጥ እንደዚህ አይነት ብዙ መኳኳልና ማጌጥ ከሚወዱት ጥቂት ሰዎች መካከል አንዱ የአሁኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ በወጣቱ እስረኛ ዘንድ ከሁኔታቸውም ከሚያወሩትም ወሬ አንጻር ጎረምሳው የሚል የቅጽል ስም የተሰጣቸው 8 ቁጥር እስር ክፍል ውስጥ አስረው የነበሩት አቡነ ጳውሎስ ነበሩ። ጎረምሳው የሚል ቅጽል ስም የተሰጣቸው ነገረ ስራቸው ሁሉ በልምድ ከምናውቃቸው የቤተ ክህነት ሰዎች ባህሪ ለየት ያለ ስለሆነ ነበር። ብዙዎቻችን የሃይማኖት አባቶች ከአማርኛ ጋር ግዕዝ ቀላቅለው ሲናገሩ በለመድንበት በዚያን ዘመን አባ ጳውሎስ የእንግሊዝኛ ቃላት እየቀየጡ መናገራቸውና አንዳንድ ጊዜም መነኮሳትን ባህላዊ ስፖርቶች ናቸው ስለምንላቸው ስለ ውሃ ዋና፣ የፈረስ ጉፍትና ምክቶች ብቻ ይሆናል የሚያውቁት ብለን በምንገምትበት በዚያን ዘመን እሳቸው ስለ ግራውንድ ቴኒስ ጨዋታና ስለ ሌሎች ስፖርቶች ማውራታቸው ከለመድነው ውጭ ስለሆነብን ነበር ይህ ቅጽል ስም የተሰጣቸው። ከዚህም በተጨማሪ በዚያው በደርግ ዘመን ለኦርቶዶክስ ሃይማኖት መሪ እንዲሆኑ ተመርጠው የነበሩት ፓትርያርክ አልጋ ላይ አልተኛም፣ ጫማ አላደርግም ብለው አስቸገሩ እየተባለ በሚወራበትና አብረዋቸው ታስረው የነበሩት ሌሎች የኦርቶዶክስ ጳጳሳት ዘወትር አንድ እዚህ ግባ የማይባል ጥቁር ቀሚስ ብቻ ሲለብሱና የካቶሊኩ መነኩሴ ደግሞ ዘወትር በዚያ አፈርማ ቀለም ባለው ቀሚስ እድሜ ልካቸውን ታጅለው ሲኖሩ፣ አባ ጳውሎስ ግን አንዴ ቢጫ አንዴ በጌጥ የተንቆጠቆጠ ጥቁር የሐር ቀሚስ እየለዋወጡ ነበር የሚለብሱት። የመታጠቢያ ቦታ በመጠቀምም ደረጃ በዚያች በተወሰነች መታጠቢያ ቦታ ለመተጣጠብና ለማጌጥ የሚያሳልፉት ጊዜና የሚጠቀሙባቸው ማስዋቢያዎች እንኳንስ ከሌሎቹ ራሳቸውን ጣል ካደረጉ የሃይማኖት አባቶች ከሌሎቹ ዓለማዊ እስረኞችም የበለጠ ነበር። አቡነ ጳውሎስ አንድ ጊዜ አንድ ቧንቧ መጠቀም ከጀመሩ ማንም ከሳቸው ቀጥሎ መሆን አይፈልግም ነበር። ምክንያቱም ወራምሳው ሰው ኋላይ አለ ብለው ለሰው ተጨንቀው ፈጠን ፈጠን ብለው ለመጨረስ የሚሞክሩ አልነበሩም። የደረደሩትን ሳሙናና ማስዋቢያ ተጠቅመው እስኪጨርሱ መጠበቁ እልክ የሚያስጨርስ ነበር። አንድ ቀን አንድ ፍረኛ ምርጫቶ ከሳቸው በኋላ ተራይዞ ለመታጠብ ሲጠብቅ ሲቋቋሉና አንዴ ሽቶ አንቲ ዲዮዶራንት ሲቀባቡ በጭራሽ የማይለቅ ሆነውበት ትግስቱ ያልቀና ምነው አባታችን ቶሎ ቶሎ ብለው ይጨርሱና እኔም ልታጠብ እንጂ እኔ እርሶን ስጠብቅ እኮ እዚህ ቆሜ እኮ ከኔ በኋላ የመጡት ሁሉ እየጨረሱ ሄዱ እኮ ብሎ ቆጣ ብሎ ይናገራቸዋል። እሳቸውም እንደ ሃይማኖት አባት ሳይሆን እንደ ማንኛውም ጎረምሳ ያልጨረስ ልለቅልህ ነው፣ ረጋ ብዬ እለቅልሃለሁ፣ ከቸኮልክ ሌላ ጋር ሄደህ ወረፋ ጠብቅ ብለው አመነጫጭቀው ይመልሱለታል። ነገሩ በዚሁ ቀጥሎ ይከረሩና ከጥቂት መሰዳደብ በኋላ ለጠብ መገባበዝ ላይ ሲደርሱ አባ ሆዬ ቀሚስ ብለብስ ሴት መሰልኩት እንዴ ብለው ፎክረው የቀሚሳቸውን እጅጌ ጠቅለል ጠቅለል አድርገው ቦክስ ሊገጥሙ ሲሉ እዚያ የነበሩ ሰዎች በመካከላቸው ገብተው እንዴ ነውር አይደለም እንዴ በዚህ ሁኔታ እያለን መደባደብ? ደሞ እርሶስ ቢሆኑ መደባደብን ምን አመጣው ብለው ሁለቱንም ተቆጥተውና መክረው ለመገላገል ሲሞክሩ ከወጣቱ ወታደር ይልቅ ለገላጋይ ያስቸገሩትና ካልተደባደብኩ ብለው ሲጋበዙ የነበሩት አባ ጳውሎስ ነበሩ። ታዲያ በቅርቡ የሰማሁትና የገረመኝ ነገር ቢኖር አባ ጳውሎስ ከእስር ከተፈታን በኋላ ወደ ውጭ አገር ሄደው ለብዙ ዓመታት ሲኖሩ ቆይተው ብዙ ዓመታት በኋላ የቤተ ክርስቲያኑ አባት ተብለው ከተቀመጡ በኋላ አንድ የቤተ ክርስቲያን በዓለ ንግሥ ላይ አንድ መነኩሴ አቤቱታ ሊያቀርብላቸው ቢጠጋቸው አደጋ ሊጥልባቸው መስሏቸው በሽጉጥ ደረቱን ብለው ዘረሩት የሚል ዜና በጋዜጣ ተሰራጭተው ብሰማ አባ እንደሆኑ እንኳንስ ቤተ መንግሥት የሚያስንቀውን መንበረ ፓትርያርካቸውን የሚቀናቀናቸውንና ዲነታቸው የሚሞክረውን ቀርቶ የሚታጠቡባትን አንዲት ቧንቧ እንኳ ለመከላከል ሲሉ እጅጌያቸውን ጠቅልለው ቦክስ የሚገጥሙ ስለሆኑ እንደሚወራው እሳቸውም ሆኑ በሽጉጥ የገደሉት ወይም አንጋቾቻቸው ተኩሰው ገደሉት ቢባል ምንም አዲስ ነገር አልሆነብኝም። ያስገረመኝ ነገር ቢኖር ግን እንዴት ነው አባ ከዚህ ሁሉ ዓመታት በኋላም አልበረዱም እንዴ ብዬ ነው። እንዲያውም በቅርቡ አባ የገናን በዓል ምክንያት በማድረግ የስንት ሺህ ብር ኬክ ተጋግሮ ቀረበላቸው የሚል ዜና በድረገጽ ላይ ቀርቦ ሰው ሲያጠነጥላቸው ሰምቼ እንዴት ነው ህዝቡ ሊረዳቸው አልቻለው? እሳቸው እኮ እንኳንስ አሁን ለስንት ዓመታት በአሜሪካ በስደት ቆይተው ብዙ አዲስ ነገር ተምረው መጥተው ይቅርና ያኔ እስር ቤት እያለን እንኳን እንደ ተራው የገጠር ቄስ ድፎ ዳቦና ጠላ የለመዱ ባህላዊ ቄስ ስላልሆኑ ኬክና ሻምፓኝ አዘው ቢዝናኑ ለምንድን ነው የምንገረመው? በውጭ ያሉ መነኮሳት እኮ የወይን ጠጅም ሻምፓኝም እየተጎነጩና ኬክ እያጣጣሙ ነው የሚኖሩትና ያንን የመሰለ ቤተ መንግሥት ውስጥ እየኖሩ የጠላ መጥመቂያ ጋንና የድፎ ዳቦ መጋገሪያ ገበር ምጣድ አስገብተው ቤቱን እንዳያቆሽሹ ብለው ሊሆን ይችላልና ለአቀማመጥም ለማዘጋጀትም አመቺ ወደ ሆኑት ወደ ኬክና ሻምፓኝ ያመዘኑትና ምን አለበት ብትዋቸው ብዬ ተከራክሬላቸዋለሁ። ምንስ ቢሆን የክፉ ቀን ባልደረባዬ አልነበሩ? ትንሽ የጠላሁባቸው ይችን እጅጋቸውን ጠቅልለው ቦክስ ልግጠም የሚሉትን ዘንድሮም አልተው እንደሆን ነው። ምክንያቱም እዚያ እስር ቤት በነበርንበት ዘመን ብልጭ ሲልባቸው ልማታ ቢሉም ያው ከቦክስ ወይም ከቴስታ ያልፉ ይሆናል። አሁን ግን ያሉበት ቦታ ከጥሩ የመንግስትን ኃላፊነት ደረጃ ባላነሰ በስንት ነፍሰ በላ ስውር ታጣቂ አጃቢነት የሚንቀሳቀሱበት ስለሆነ በተቆጡ ቁጥር የእሳቸውን አይን ጠብቀው መሳሪያ የሚመዙ አጃቢዎች ክቡር የሆነውን የሰው ሕይወት እንደሚያጠፉ ማስታወስ አለባቸው። ሌላው በእስር ቤት የነበረው ሽኩቻ በአብዮቱ መጀመሪያ ወቅት ከደርግ ጋር አብረው በቅርብ ሲሰሩ ከቆዩ በኋላ ከጥቂት ጊዜያት በኋላ በመካከላቸው ግጭት ተፈጥሮ ከመሐንዲስ ከግብር ዘበኛና ከአርሚ አቪዬሽን በታሰሩት መለዮ ለባሾችና ከነሱ ቀደም ሲል በታሰሩት የቀድሞ መንግስት ባለስልጣናት እና ጀነራሎች መካከል ነበር። ለሽኩቻው መንስኤ የሆነው ባለቱት እንዳታውቅ ከፍ ሲል ከተጠቀሱት የጦር ክፍሎች የተውጣጡ ወታደሮች አሁን አብረዋቸው የታሰሩትን ጀነራሎችና ሌሎች ባለስልጣኖች ለመያዝና ለማሰር ከፍተኛ ሚና የተጫወቱ ሲሆን፣ በመጨረሻ ግን ደርቡ ወደ እነሱ ዞሮባቸው ካሰሯቸው ሰዎች ጋር አንድ ላይ ስላሰራቸው ኳንቱምና ጀነራሎቹ ባገኙት አጋጣሚ ሁሉ እነዚያን ወታደሮች በነገር ይወጓቸው ነበር። በዚህ ደግሞ በደንብ የታወቁ አንድ ሜጀር ጀነራል ነበሩ። ሜጀር ጀነራሉ ማንም እስረኛ ወታደር ስለ እስራቱ ሲያማርር ከሰሙ ምንም በርህራሄ ሳያሳዩ ሁኔታዎች ባጋጠሟቸው ቁጥር ጎሽ ይበላችሁ ራሳችሁ አይደላችሁ ያመጣችሁት ነበር የሚሉት። አንድ ጊዜ እኚሁ ጀነራል ከቤታቸው አምባሻ መጥቶላቸው ትልቁን ጉማጅ ይዘው እየገመጡ ጥቂት ከመሐንዲስ መምሪያ የታሰሩ ወታደሮች ተሰባስበው መሬት ላይ ቁጭ ብለው ቼዝ ወደሚጫወቱበት ሄዱና እንደቆሙ እስረኞቹን ወታደሮች ቁልቁል እየተመለከቱ እንደምን ዋላችሁ ልጆች ሲሏቸው፣ ምንም እስረኛ ቢሆኑ በደንብ የሚያከብሯቸው ጀነራል ስለነበሩ ሁሉም በአክብሮት ደህና ብለው ይመልሳሉ። ወታደሮቹን ልጆች ብለው ነው ሁልጊዜ የሚጠሯቸው። ጀነራልም ያንን ጋሻ የሚያክል አምባሻቸውን እንደያዙ አልፎ አልፎ እየገመቱ ልጆች አምባሻ ያምራችኋል፣ ብታገኙ ደስ ይላችኋል ይሏቸዋል። መቼም አንድ ሰው ያንን የሚያህል አምባሻ ይዞ ያምራችኋል ወይ ብታገኙ ደስ ይላችኋል ብሎ ከጠየቀ ሊሰጠን ነው ብለው ሁሉም በአንድ ላይ አዎ ተገኝቶ ነው ብለው መልስ ይሰጣሉ። ጀነራል ሆዬ ታዲያ ያንን አምባሻቸውን እየጎመዱ ምን ብለው መለሱላቸው መሰላችሁ? እንግዲህ ሊያምራችሁም መቻል ነው ብለው እንደዚያ የጓጉትን ሰዎች ምንም ነገር ሳይሰጧቸው አናደው ትተዋቸው ሄዱ። ከዚያ ጊዜ በኋላ ማንኛውም እስረኛ አንድ ማግኘት የማይችለውን ነገር ሲመኝ ከተሰማ መቻል ነው የሚለውን አባባል መጠቀም የተለመደ ነበር። እኚሁ ጀነራል አንድ ጊዜ ከአንዱ ሌላ እስረኛ ወታደር ጋር ስለ አብዮት ሁኔታ ተነስቶ ሲወያዩ ወታደሩ አብዮቱን በመደገፍ እሳቸው ደግሞ በመቃወም ሲከራከሩ ከቆዩ በኋላ መጨረሻ ላይ ወታደሩን የሚያናድዱበት ነገር ቢያጡ ዝም ብለህ አብዮት አብዮት ትላለህ፣ እስቲ ምን አገኘህበት? ያችኑ ከእጅ ወደ አፍ የነበረች ኑሮን እንኳን እንዳትኖር እዚህ እስር ቤት ገብተህ በችጋር ትጣበሳለህ። ለአንተ ይብላኝ እንጂ አንድ ቀን መንግስት የሚወረውርልህን ይቺን 40 ብር የቀለብ ገንዘብ ያቆመ ቀን በረሃብ ለምትሞተው እኔ እንደውም ሚስቴ በስልጣን ላይ በነበርኩበት ዘመን የገዛውላትን ወርቅ በጲንሳ እየቆረጠች ብትሸጥ ለሚከተሉት 20 እና 30 ዓመት አንድ ነገር ሳይቸግረኝ ተንቀባርሬ እኖራለሁ ብለው ያሳቸውን ብዛት ገልጸውለታል። በሌላ ወቅት ደግሞ እኒሁ ጀነራል አንድ እስረኛ ወታደር የእስር ቤቱ ኑሮ በጣም አማሮት ከደህና ቤታችን እዚያ መጥተው መሬት ያንደባልሉናል ብሎ ሲናገር ሰምተህ አሁን አንተ ደግሞ ምን ሆንኩ ብለህ ነው የምትማረረው? ድሮም ኑሮ ከዚህ ምን ይሻልና ነው? እኔ ነኝ እንጂ ከፎቅ ተወርውሬ መሬት የምንከባልለው፣ ምን አለበት ጩኸቴን ባትቀማኝ ብለውታል። አንድ እዚያው አራተኛ ክፍለ ጦር እስር ቤት ታስሮ የነበረ የእስር ጓደኛችን ያጫወተኝን የደረሰበትን እንደዚህ አይነቱን በእስረኞች መካከል ያለ በነገር መወጋጋት አስታውሳለሁ። ሁኔታውን ያጫወተኝ እስረኛ በንጉሱ ዘመን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ በነበረበት ጊዜ በተማሪዎች እንቅስቃሴ የታወቀ ተሳታፊ ስለነበረ ስሙ በአስቸጋሪነቱ በቀድሞ ባለስልጣኖች ዘንድ የታወቀ ነበረ። የንጉሱ የአገዛዝ ዘመን አልፎ ደርግ ስልጣን ላይ ወጥቶ የቀድሞውን መንግስት ባለስልጣኖች ቤተ መንግስት ካሰራቸው ከጥቂት ዓመታት በኋላ ይኸው በቀድሞ ተማሪዎች ትግል ውስጥ ታዋቂ የነበረ ሰው ከደርግ ጋር ሳይስማማ ይቀርና ተይዞ ቤተ መንግስት እስር ቤት ከቀድሞ የንጉሱ ባለስልጣኖች ጋር ይታሰራል። ከንጉሱ ባለስልጣናት መካከል አንደኛው በደንብ የሚያስታውሱት ስለነበሩ አንድ ቀን አንተ በእኛ ዘመን እንደዚሁ ፖለቲካ ውስጥ እየገባ ትታሰር አልነበረም ብለው ይጠይቁትና አዎን እታሰር ነበር ይላቸዋል። ታዲያ ከዚህኛውም ከአዲሱ መንግስት ጋር አልተስማማህም ሲሉት አይ አልተስማማሁም ይላቸዋል። كذيا كتلدرجو بلتو انت انجدي خلفو منجس كذينيو منجس غير يما تسمى ماكوهن كسماياوي منجس اندوانا نونجي كمدراوي منجس غير يما تسمى ما ايدا لهم مالتنو بلو بنجر اندو بوت اجاوتو ينبر በእስር ቤት ህይወት ውስጥ ኑሮ መራራ የሆነውን ያህል አስቂኝና አዝናኝ ነገሮችም ይፈጠራሉ። ቀደም ሲል እንደገለጽኩት አንዳንድ የተቸገሩ እስረኞች ለአንዳንድ ከበርቴዎች የጉልበት አገልግሎት በመስጠት ማለትም ተረኛ ቤት አጥዮች ሲሆኑ ቤት ማጽዳት፣ ምግባቸው መጥቶ ስማቸው ሲጠራ አዲስ የመጣውን ምግባቸውን ተቀብሎ ባለፈው ቀን ምግብ መጥቶበት የነበረውን ሳህንና ቴርሞስ ፕላስቲክ መልሶ በመላክ እንዲሁም ምግብ ከመበላቱ በፊት ጠረጴዛ በማሰናዳትና ከተበላም በኋላ የተበላበትን ዕቃ በማጠብ እያገለገሉ የሚኖሩ ሲሆን የቃሉ ምንጭ ከየት እንደሆነ አላውቅም፣ ግን በሌላው እስረኛ ዘንድ ስኩፒኒ ተብለው ነበር የሚጠሩት። እነዚህ እስረኞች ምንም እንኳን የጉልበት ሥራውን እንደ ቤት አሽከር ቀጥ ብለው በመሥራት ቢያገለግሉም በምግብ በኩል ያላቸው መብት ከጌቶቻቸው ያላነሰ ነበር። ጠረጴዛውን በአግባቡ ደርድረው ምግቡን ሁሉ ካቀራረቡ በኋላ እንደ አሽከር የተረፈ እንደሆን ወይም በኋላ ትበላለህ ሳይባሉ እነሱም እኩል ጠረጴዛ ላይ ቀርበው ከነጌቶች ጋር ነው የሚበሉት። ትንሽ የሚለዩት እነጌቶች ከበሉ በኋላ ረጋ ብለው ቁጭ ብለው ቀድሞ በስልጣን ላይ በነበሩበት ዘመን ስላከናወኗቸው ተግባራትና ስለነበራቸው ሀብት ሲጨዋወቱ፣ ስኮፒኒዎች ግን የዚያን ጊዜ የተበላበትን ሳህን ማንኪያና ሹካ ለማጠብ መሄዳቸው ነው። ታዲያ ከእስረኞች መካከል አንዱ የአስር አለቃ የነበረ ከፍተኛ ችግር ደርሶበት ስኮፒኒነት ለአንዱ የከበርቴዎች ቡድን ያድራል። ጥቂት ወራት አብሯቸው እንደቆየ ያ በጉዳት ገፍቶ የነበረ መርፉ እየታደሰና ሆዱ ሁሉ እየገፋ መጣ። እየቆየ ሲሄድማ ጭራሽ ከነሱ መካከል አንዱን መስሎ ቁጭ አለ። ይበልጥ እንዳለ በጣም ወፍራም ከነበሩትና ቦርጫቸው ጉልበታቸው ላይ ከወደቀው ከአንደኛው ጌታው ጋር ይቀራረብና ይቃለድ ስለነበር አንድ ቀን ከተለያየ አቅጣጫ መጥተው ሲተላለፉ የሱን ሆድ ከሳቸው እንብዛም አያንስ ስለነበር ሆነ ብሎ በሆዱ ሆዳቸውን ገፋ አደረጋቸው። የዚህን ጊዜ ጌቶች ዘወር ብለው ሆዳቸውን በእጃቸው መታ መታ እያደረጉ ስማ አስር አለቃ፣ ይሄ ቦርጭ እኮ ከስር ከመሠረቱ ሊሾ ሆኖ የተገነባ ነው እንጂ ከጊዜ በኋላ የመጣ የአሸዋ ግርፍ አይደለም ብለው እስረኞችን አስቀውበታል። ከዚያ በኋላ ስኩፒኒነት አድረው አምሮባቸው ቦርጭ ያወጡ እስረኞች ሁሉ አሸዋ ግርፍ ይባሉ ነበር። እስር ቤቱ እውስጡ የተገነባ የመጸዳጃ ቤት ስላልነበረው ትልቅ ችግር የሚያጋጥመው ከምሽቱ አራት ሰዓት አልፎ የእስር ክፍሉ በር ከውጭ ከተዘጋ በኋላ በህመም ምክንያት አንድ ሰው ሽንት ቤት መጠቀም የፈለገ እንደሆን ነበር። በእስር ቤቱ ደንብ መሠረት እስረኛ ሌሊት ከታመመ ሁለቱ በሮች መካከል ባለው ክፍተት የታጠፈ ጋዜጣ ወደ ታችና ወደ ላይ በማውለብለብና ዘቡን በመጣራት በር እንዲከፍት መጠየቅ የተፈቀደ ቢሆንም ብዙ ጊዜ ዘቦቹ ተደላለው ከተቀመጡበት የዘብ መደብ ማማ ላይ ወርደው በር ከፍተው እስረኛ አጅበው ሽንት ቤት በራፍ ቆመው ጠብቀው መመለስ ደስ የማይላቸው ነገር ስለሆነ እሺ ብለው አይከፍቱም ነበር። እስረኛውም ቢሆን የነሱን ጭካኔ ስለሚያውቀው ምናልባት ሳይከፍቱልን ቢቀሩ በሚል ለመጠባበቂያ አንድ ባልዲ እስር ክፍል ውስጥ ይቀመጣል። ያም ሆኖ ግን ማንም ቢሆን ለመጀመሪያ ዘቦቹን ሳይጠይቅና እነሱ አሉታዊ መልስ ካላገኘ በቀር መጠቀሙን አሳፋሪ ሆኖ ነበር የሚያገኘው። አንድ ቀን እንደዚሁ አንድ አንቱ የተባሉ ታዋቂ የቀድሞ መንግስት ባለስልጣን የነበሩ ሌሊት ላይ ሆዳቸውን ይታመሙና ወደ መጸዳጃ ቤት መሄድ ይፈልጋሉ። ከዚያ በደንቡ መሰረት ጋዜጣቸውን ሸብለው በቀዳዳ እያውለበለቡ በረጅሙ ዘብ ማለት ይጀምራሉ። ብዙ ጥሪ በኋላ ዘቡ ተቆጥቶ ምንድነው ምን ሆነ ብሎ እጥያው ማማው ላይ እንደተቀመጠ አመናጭ ቆይ ጠይቃቸው ተባክከን ኮዲናሞኛ ይሉታል። መልክቱ ከተተብኝና መጸዳጃ ቤት መሄድ እንደሆነ በደንብ ያውቃል። ግን እንደማያውቅ ታዲያ የህመም ማስታገሻው ተሐተኛ እኔ ምን ተጨቀጨቀኛለሁ ይላቸው ነገሩ ያልገባው መስሏቸው እባክ ተቅማጥ ይዘይ ነው ይሉታል። አስተዛዝደው ዘቡ አሽዋፊ ቢጤ ኖሮ ዝም ብለተኛ ባቢዎች ዘመን ተቅማጥ የለም ይላቸው ሰማወይ ተቅማጥማ ባቢዎች ዘመን ነው እንጂ በእኛ ዘመንማ ምን ጭንቅ ኖሮ ተቅማጥ ይኖራል ብለው መልሰውለት ነገራቸው አስቆት ነው መሰለኝ በኋላ ተፈላቸዋል። የአራተኛ ክፍለ ጦር እስር ቤት በኋላ ላይ በቆርቆሮ ታጠረ እንጂ መጀመሪያ አካባቢ እስረኞቹ ያሉበት ክፍልና ቤተሰብ ምግብ የሚያስፈትሽበት ቦታ የሚለየው በሽቦ አጥር ስለነበረ ቤተሰብና እስረኛው ምንም እንኳ መነጋገርና መገናኘት ባይችልም መተያየትና አልፎ አልፎም በእጅና በአካል እንቅስቃሴ ሰላምታና መልእክት መለዋወጥ ይችል ነበር። ታዲያ በዚህ መካከል የነበረው ቲያትርና ያለመግባባት በጣም የሚያስቅ ነበር። የብዙዎቹ ባለስልጣኖች ሴቶች ልጆች ሊጠይቋቸው ሲመጡና ወላጆቻቸው በር ላይ ቆመው ሰላምታ ሲሰጣጡና መልእክት ሲለዋወጡ ሲሞክሩ፣ ወጣቶቹ እስረኞች ደግሞ ታጥር ማዶ ያሉትን ልጆች ወላጆቻቸው ጀርባ ቆመው እጃቸውን በማውለብለብ ሰላምታ ሰጥተው ደስ ይላቸው ነበር። አንዳንዶቹማ የገሌ ልጅ እኔን ለመጠየቅ ነው እንጂ አባቷን ለመጠየቅ አይደለም የምትመጣው እስከ ማለት ይደርሱ ነበር። የእስር ቤቱ በሽቦ ታጥሮ በነበረበት ጊዜ ምግብ የሚያቀርበውን የቤተሰብ አባል ማየቱ አንድ በኩል የሚያስደስት ሲሆን፣ በሌላ በኩል ደግሞ በምልክት የመነጋገሩ ጉዳይ በእስረኛውና በቤተሰቡ መካከል በቅድሚያ የተጠናና በደንብ ሊግባቡበት የሚያስችል ቋንቋ ሳይሆን የሙከራ በመሆኑ ያልታሰበ ችግር ያስከትል ነበር። በአንድ ወቅት አንድ የቀድሞ ባለስልጣን የነበረ እስረኛ ዘመዶቹ ሁሉ መታሰሩን ሰምተው ከገጠር ባለቤቱን ሊያዩዋት እንደመጡ በዚያች በሳምንት አንድ ቀን ብቻ በተፈቀደችልን የአምስት መስመር ደብዳቤ ተነግሮ ስለነበር ዘመዶቹ እሱ ባለመኖሩ በስልጣን ላይ በነበረበት ዘመን ያገኙት የነበረው መስተንግዶ ተጓድሎባቸው እንዳይበደሉ ብሎ ነው መሰለኝ ባለቤቱ በደንብ ሁሉን ነገር አሟልታ እሱ ሳይታሰር እንደነበረበት ዘመን እንድታስተናግዳቸው ይፈልጋል። መቼም በሀገራችን የሚወዱት የሚያከብሩትና የሚቀርቡት እንግዳ ሲመጣ እንዳቅሙ መጠን ፍሪዳ ጥሎ የአካል ተቻለም ጠቦት አርዶ ማስተናገድ ያለ ነውና፣ እስረኛው የቀድሞ ባለስልጣን ባለቤቱ ለመጡት ዘመዶች በጋርዳ እንድታስተናግዳቸው መልእክት ማስተላለፍ ይፈልጋል። ጥቂት ካሰላሰለ በኋላ ያው ሁለቱም ሊግባቡበት የሚችሉት የመሰለው ምልክት በአንድ እጁ ግንባሩን ወደኋላ ገፋ አድርጎ ይዞ በሌላ እጁ ደግሞ ቢላ እንደያዘ በማስመሰል አንገቱን የመገዝገዝ ምልክት መስጠት ስለነበረ ያንን ያደርጋል። በዚህ ጊዜ የደርጉን ጭካኔ ደጋግማ ያየችውና በየጊዜው እስረኛ ከእስር ቤት ተወስዶ እርምጃ ተወሰደበት ሲባል የምትሰማው ሚስት ባሏ አንገቱን ወደኋላ ገፋ አድርጎ ይዞ በመገዝገዝ በግ ለዘመዶቹ እንድታርድላቸው ያስተላለፈውን መልእክት ወስደው ሊያርዱን ነው ብሎ ምልክት የሰጣት ይመስላትና እዚያው ስንት ጠባቂ ወታደርና ምግብ አቅራቢ ቤተሰብ በተሰበሰበበት እሪ ብላ መሬት እየተንከባለለች ለቅሷን ታቀልጠዋለች። አካባቢዋ ያሉት ምግብ አቅራቢ ቤተሰቦች ምን እንደሆነች ግራ ገባቸው ሲጠይቋት እስረኞቹን በሙሉ ሊገድሏቸው ነው ብላ ትነግራቸዋለች። መቼም እንደዚህ ያለ የጭንቅ ጊዜ ወሬውን ከየት እንዳመጣችው መጠየቅና ማጣራት ወደ በኋላ ላይ ሲረጋጉ ትዝ የሚል ነገር እንጂ ወዲያው የሚመጣ ሐሳብ ስላልሆነ ሴት እንዳገኘችውና እንደሰማችው ሳይጠይቁና ሳያጣሩ አንዳንዶቹ አጭባዋት ለቅሶ ይጀምራሉ። አቶ ባል ሚስቱ ከሽቦ ማዶ እየተንከባለለች ስታለቅስ ያይና የሱን መልእክት በተሳሳተ መንገድ ተርጉማው መሆኑን ሳይገባው ምን ሰምታ ነው ብሎ እስር ክፍሉ በራፍ መንቆራጠጥና ማማ ላይ ያለውን ዘብ እየተጣራ እባክህ ባለቤቴ ምን እንደነካት ጠይቅልኝ ይላል። ብቻ እስረኛውም ቤተሰቡም ጠባቂዎችም ሲረበሹ የጥበቃው ኃላፊ በመሃል ይገባና ነገሩን አረጋግቶ ያችን እሪ ብላ ነገሩን ያነሳሳች ሴት ወደ ጎን ለብቻ ወስዶ ለምን እንደምትጮህ ሲጠይቃት ባለቤቷ ሊታረዱ መሆኑን በመልክት እንደነገራት ትመልስለታለች። ከዚያ የጥበቃ ክፍሉ ኃላፊ እሳት ለብሶ እሳት ጎርሶ አንድ መኮንንና በአምሳ አለቃዎቹ ታጅቦ ሲሮጥ ወደ እስር ክፍሉ ይመጣና ባለቤቷን ወደ በራፍ አስወጥቶ ሊገሉን ነው የሚል ወሬ ከየት አምጥተህ ነግረሃት ነው ቤተሰቡን ሁሉ የምትረብሸው ብሎ ይጮህበታል። እስረኛውም ምንም እንደዚህ አይነት ነገር አልተናገርኩም ብሎ ሲመልስ ኃላፊው አንገትክን እየገዘገዝክ ምልክት እንዳስተላለፍክላት ነግራናለችና ይህንን ወሬ ከየት እንዳመጣህ ደርግ ምርመራ ክፍል አስተላልፈን እዚያው ታስረዳለህ እንጂ ይሄ ጉዳይ ከኔ ስልጣን በላይ ነው ብሎ አስፈራርቶ ይፎክርበታል። ከዚያ እስረኛው ያስተላለፈው መልእክት ትዝ ብሎት በጽሞና ለእስር ቤት ኃላፊው ዘመዶቹ ገጠር መምጣታቸውን ስለነገረችው አንገቱን በመገዝገዝ ምልክት የሰጣት በግ አርዳ እንድታስተናግዳቸው ለማለት መሆኑን አስረድቶ የእስር ቤት ኃላፊውን ተመልሶ ሂዶ ውጭ እያለቀሰች ተጠብቅ ለነበረችው ሚስቱ ምን ለማለት ፈልጎ እንደሆነ ምልክቱን የሰጣት አስረድቷል። ነገሩ በዚህ አብቅቷል።
Dale, no vendale. ፍቅር ተባብ ተስፋን ይዘናል ተደፍተናል ድሮ ተነገናል ባሳለፍነው